Let us get started. It's my philosophy, if you don't start, you'll never finish. And we're running a little bit behind time. My name is John Rosenberg, and I am the Dean of the College of Humanities here at Brigham Young University, and have the privilege of being able to moderate this very cosmopolitan panel, representing delegates from Germany, from Spain, and we have a recent addition from Mexico, so we will have three speakers during this session. I think in order to manage our time most effectively, we will hear from each of the three speakers and ask you to carefully take notes with questions that you might want to pose. And then after all three speakers have had an opportunity to give their messages, we will then open the floor for whatever remaining time we have for questions. Our first speaker will be Professor Marco Frenchkowski.
የመጀመሪያ ተናጋሪያችን ፕሮፌሰር ማርኮ መቻስኮ እና የቴዎሎጂ ፕሮፌሰር ስለ ሃይማኖትና ስለ ጥንት ክርስቲያንና ሃይማኖቶችን ያጠና ሰው ናቸው። ስለ ሱፐርናቹራል መሰረታዊ የሰዎች ፍጥረትን ጽፈዋል።
Tales from the Renaissance and other periods. He's also published a survey of the Holy Scriptures.
ቅዱስ መጽሐፍም ሰርቬ ስለ ጥናትም ጽፏል።
Speculative ideas about early Christianity.
ስለ ክርስቲያኖች ጥንት መጽሐፍ ጽፎ
ነበር።
ስለ ጥቅምትም በአሜሪካ በ ስለ ሃሎዊን ትራዲሽን ባህልም ጽፏል።
Magical rituals from antiquity to the present and a major study of early Christianity from a religious studies point of view. So please welcome Professor Marco Frenchkowski.
Professor Marcon በደህና ተቀበሉት።
Ladies and gentlemen, esteemed colleagues, it is a great pleasure and honor to share with you some thoughts.
ወንድምና እህቶች ይህንን ስለተለያዩ ጉዳዮችን ለማስረዳት መፈለግ እድል አጋጥሞኛል። በጣም አመሰግናለሁ። እኔም ከጀርመናዊ ስለ ሊትረሲ ትምህርት ላይ ነው ትኩረት ያደረግኩት። ስለ ጀርመን ባለታሪኮች፣ ስለ ጥንት ህዝቦች፣ ስለ ሁለት ነገር ማወቅ አለባቸው። ስለ ቋንቋና የህጉን ማወቅ አለባቸው። ስለ ቋንቋ እንኳን በደንብ አላውቅም። ስለ ህግም ይህን ያክል አላውቅም ነበር።
Still the Roman Catholic Church and the Protestant Church enjoy many privileges.
Fast.
Can apply to share these privileges.
ብዙዎቹ ይሄንን
trying to do so as they have a more detached relationship with the state. Nevertheless, in recent years,
በቅርቡ አመታት ወደ 30 የሚጠጉት
special status the established churches have in German public life.
ስለ ጀርመኖች ህዝቦች ላይ
Körperschaften des öffentlichen Rechts. Corporations under public law.
Corporation by his gizatsri yallawun
be
Germaninna be German mahakkal yallaw tankara ye haymanna gininet allacho. Be American mon
most citizens in Germany are still not used to
be German agar bizuwochu ye tekelakla bizuwochun ye haymanot yallacho. 66% Catholic, Orthodox 1% ነበር።
4%
አራት ከመቶኛው ሙስሊሞች ናቸው። የጀርመን ስቴት ዜጎች ናቸው። ጀርመኖች ብዙ ሌላ ብዙ ሃይማኖት አያውቁም ነበር።
For example, the internal diversities of Islam are not well understood.
የኢስላም
There's also a clear hierarchy of recognition and public respect given to religions.
You want to try?
Are more respected than religions. Large religions more than smaller ones, and well-adapted ones more than religions with more deviant behavioral codes or social identity markers. Even the Christian churches.
የክርስቲያን ሃይማኖቶች እንኳ ይህንንም ለመቋቋም ብዙ የካቶሊክ ቄሶችም እንደዚሁ ቄስ ስለሆነ እሱ ሁሉንም ነገር ያውቃል ብሎ ሰዎች ሐሳብ ያቀርባሉ። እሱም በሰዎች የተደረገ የሃይማኖት አባል ስለሆነ ይህን ያክል ትኩረት አይሰጡም።
Concentrate on single targets
በአንድ በተለየ ትኩረት ያደርጉ ነበር። ስለ ህዝቦች በ1970 ጀሆቫ ዊትነስ እና ሌሎችም አሉ። በ1990 ክፍለ ዓለማት ሁሉም የሰዎችን የመገናኘት የሚቃወሙ ነበሩ። በተለይ ጀርመኖችም በጣዖት የሚያመልኩ ነበሩ። ስለ እስልምና ውይይት በጣም ባዳ ሆኖ ቀርቷል።
To define an emerging culture of religious liberty and diversity. The most important legal
so far
by John Kerry just in recent years
በቅርቡ በጆቫ ምስክሮች ጋር ግንኙነት ነበረ። በታሳስ የፌደራል ጀርመኖች የይሁዳ
status of a corporation under public law based on a test of loyalty to the state.
እነሱ ለከተማው ለሀገሩ ባላቸው ታማኝነት ባሻጠኝ የትኛቸው የውሃው ምስክሮች በዚህ በምስክሮች ላይ
The Dissis decision clearly defines that religious groups do not lose their basic rights if they promulgate ways of life that are not easily understood by the majority or when they have a radically critical attitude to the state as long as they are law abiding. In Germany we have a saying, Furcht ist kein guter Ratgeber, which means fear is no good advisor. Now of course events like for example the Aum Shinrikyo sarin gas attack on the Tokyo subway has indeed proven that pseudo religion can be dangerous and violent. This is very true, and there is simply no easy way to distinguish true religion from pseudo religion, but simple fear of the other of course will not be a good guide of religion. The Washington Post some time ago called these the enemies of religious liberty. Nationalism, growing bureaucracies, resurgent Islamism, holdout former communist states, and a backlash against the rise of pluralism in a growing number of countries around the globe. I'm not sure this is really the general trend. In Germany, I see many promising developments of an emerging multi-religious culture of dialogue and good neighborhood. That does not deny what we hold to be true and does not kill dialogue by too much meaningless politeness. Now, the second subject I want to address is what can academic science, in particular, what can the field of religious studies contribute to the ongoing processes of struggling for religious liberty? Max Weber, in the early 20th century, studied religion from an economic perspective as a major figure in sociology, defined as the first duty of academic teaching to bring students to the acceptance of unwelcome facts. Unbequeme Tatsachen anerkennen lehren. He writes in his famous lecture on science as a profession. Unwelcome facts, to realize things are not as easy as we might welcome them. the academic field of religious studies, the science of religion, as it has been called in the 19th century, very much has to deal with such unwelcome facts. Some clarification on religious studies may be needed first, what they are and what they are not. Religious studies are not theology. Theology is a function of a church or religious congregation, critical self-reflection, a study of its roots and its history. As such, it has its dignity and cannot be replaced by anything else. Also, non-theistic religions like Buddhism have something analogous. And the Christian churches, of course, for example, could not exist without academic research and scientific reflection on what they are doing and why they are doing it. This competence of critically reflect on one's own practice and history is what theology is all about. Now, academic theology does this in dialogue with other sciences, such as sociology, psychology, historical sciences, philosophy, and uses the common methodology of historical and cultural sciences. But religious studies, or Religionswissenschaft, as we say in German, is something quite different. Religious studies is the academic field of multidisciplinary and secular study of religious beliefs, behaviors, and institutions. As such, it is part of the wide field of cultural studies, or, as we formerly used to say, of the humanities. Religious studies describe, interpret, compare, perhaps to some degree explain religions, but they generally do not evaluate them. They can emphasize either systematic, historically based, or cross-cultural perspectives. The scholar of religion may, of course, be a religious man or woman. As, for example, I'm an ordained minister of my church. For our context, it is vital to recognize the fact that religious studies do not only exist with a Christian or Jewish background. They have some antecedents in antiquity. Greek writers like Plutarch and Posidonius seriously try to understand Egyptian, Celtic, Phoenician, other religions. For our present occasion, more important, religious studies also have a tradition in, for example, Islam, a fact not often recognized in the West. I mention one perhaps surprising example. Many of you will know this, but I just mentioned this to remind us that this is just, it's not just a Western or Christian background thing I'm talking about. One of the very greatest scholars of the Middle Ages, a Muslim who also gave serious attention to Christianity, Judaism, Manichaeism, even to polytheist religions like Hinduism. Of course, I'm speaking of Abu Arachan Muhammad ibn Ahmad al-Biruni, born in 973 CE in Khwarezm, which is now Uzbekistan, and he died in 1048. A polymath, well-versed in mathematics, physics, natural sciences, distinguishing himself as a historian, chronologist, linguist. In 1017 of the Common Era, he first traveled to India. And his Tarikh al-Hind, History of India, became the best book ever written in the Middle Ages on a foreign culture. And only in the 17th and 18th century writings, Europeans produced things that could compete with the fairness and interestedness of his work in other religions. Exploring nearly every aspect of Indian life as history, geography, religion, history, astronomy, and mathematics, he is led by an agenda of serious research and fairness. I would like to talk more about this, but I cannot do this now. Today, religious studies are a multifaceted network of scientific endeavors. Now, what can religious studies contribute to what we are talking about at this conference? It can help to read the holy texts of religions, clarify the historical background. It can help to understand our own place in the history of our faith and not take for timeless truth what is a special expression of faith at a certain time and under certain cultural circumstances. It can distinguish and separate what does not belong together. Religion from political and military agendas.
ከወታደራዊና ከመንግስት የተለየ የሚሆንበት ምክንያት ይህም ሌሎችን የሚለይበት ይህን ብለውጥም ዳይሎጉን ልለውጥ አይችልም። በጣም መጥፎ ወደ መጥፎ እናም ሰዎች ሌሎችን የማይወዱትም ሊያጠፋ ይችላል። ሌላ በጣም አስቸጋሪ የሆነውንም ትኩረት ላይ ሊያደርግ ይችላል። ስለ ሰዎች ነጻነት መብት ትላንትና ከይሁዳዊ ስኮላሮች ስለ ሰዎች ነጻነት ማውራት አያስፈልግም እና ስለ ሰዎች ስራ ነው ማውራት ያለብን የሚል ነበር። የሰዎች መብት የተገኘው በክርስቲያኖች ወይም በሃይማኖት ሰዎች ነው የሚል ነበር። እነኚህም ይህንንም ጉዳይ ተቃውሞ ነበር። እግዚአብሔር የሰጠው ለሰዎች የሰጠው መብት የተወሰደባቸው ነበር። በቅርቡ እንደሚያታየው ይህንንም ለመቋቋም አውሮፓዎች ማይኮፕሪክስታስ የተባለው ሃይማኖት የማይሰራው ነገር ምንድን ነው? ይህም በግልጽ ጸልዮ መዳን አይችልም እና እግዚአብሔር በመመልከት መዳን አይችልም እና ስለ ምኞት ብቻ ነው መጠበጥ የሚችሉት። በሌላኛውም አባባል ከዚህ ውጭ እንደሚያደርጉ ነበር። ከሞራሊቲ ችግሮች ከዚህ ውጭ ለመቋቋም ሞክሮ ነበር። ይህም የመማርና ያለመማር ላይ ተኮረ ብቻ ሳይሆን የተወሳሰበ ነገር መሰረታዊ የሆነውን ማስወገድ፣ በየትኛውም ሃይማኖት የሚገኝ መሰረታዊ ነገር መደበቅ ነው። ነጻነት፣ የሃይማኖት ነጻነት የህዝቦችን የነጻነቶችን ሰላም የሚያደርጉና ረባሽ የሚያደርግ ምንድን ነው? አንዳንድ አስተሳሰቦች ሰላማዊ የሆነው ፍትህ፣ የስቴሪዮታይፕን ታሪክ መማር ያስፈልጋል። ይህም አደጋ ላይ የሚጥል ነው። በጣም ዋጋ ቢስ የሆነው ንግግር እውነተኛ ክርስቲያን፣ እውነተኛ እስላም ሃይማኖቴ በትክክል የታወቀ ከሆነ ይህም ሌሎች የአንድ አይነት የሆኑት ምን ማለት እንዳለባቸው አይገልጽም እና ትኩረት በማድረግ ነው እንን ጣት በመቀሰር ወይም ትኩረት ማድረግ ነው ማወቅ የምንችለው። አመሰግናለሁ እና አመሰግናለሁ ለዚህ ትኩረት።
አመሰግናለሁ። የሚቀጥለው ተናጋሪ ኦሴል ፈረር ከስፔን ዩኒቨርሲቲ የመጣ ነው። በማስማማት ላይ ነው እሱ ጥናቱን የሰራው እና በአስተዳደርና በሰራተኞች መካከል ያለውን ይናገራል። ወደ 4 የሚጠጉ ዲግሪዎች አሉት። ከመንግስቶቹ ጋር የተዛመደ ነው እሱ የሚሰራበት አካባቢ። የባህል ማንነትን መውሰድ እፈልጋለሁ በስፔን ውስጥ። እሱ በዩኔስኮ ውስጥም ራሱ አባል ነው። በተለያዩ ሰብአዊ ስራዎች ላይ ሰርቷል። በጎርፍ የተጠቁ ሰዎችንም እንደዚሁ ለመርዳት ሞክሯል። ለፕሮፌሰር ጊዜ እንሰጣለሁ። አሁን ከብዙ ዓመት በፊት እናቴ ፔፔ አንተ ማወቅ አለብህ ብላለኛለች። ሌላኛዋ ሴት ደግሞ የኔ ሚስት እና ልጅ ፔፔ ታማኝ መሆን አለብህ ብላው ነግረውኛል። እና አጭር ለማድረግ እሞክራለሁ ንግግሬን። ለቢዋዩ አመሰግናለሁ እና ለቦኒስ አረስ ለጥያቄ ያው ሰዓት ይኖረኛል እና ወረቀቱንም ራሱ መያዝ ትችላላችሁ። ከዛ በጥልቀት ስለ ሶስት ጉዳዮች ነገር እንነጋገራለን። ስለ ሃይማኖታዊ ነጻነት እና የመነጋገር ነጻነት፣ የሃይማኖታዊ ነጻነት ግልጽነት ነው እና የግልጽን ማህበረሰብ መገለጫው ተደርጎ ይወሰዳል። እና እንዴ ነው ይህንን የምንጽፈው እና ተግባራዊ የምናደርገው? በህግ አውጪውና በስራ አስፈጻሚ መካከል ያለው ክፍተት ነው እና በሃይማኖቶች ዘርፍ ያለው የመስማማት ከዚህ ቀደም እንደተናገርኩት በሃይማኖታዊ መካከል ስላለው መስማማት ነው። የሃይማኖታዊ ነጻነት በግለኝተኝነት ውስጥ ሊገኝ ይችላል። የመብት በቤተ ክርስቲያን ውስጥ፣ በቤተ መቅደስ ውስጥ እና በሙስሊሞች ቤተ ክርስቲያን ውስጥ እንደዚያ ይገኛል። እነዚህ ቦታዎች እጅግ በጣም አስፈላጊ ናቸው፣ ማህበረሰብ በሚገኝበት ስፍራዎች በጠቅላላ። እነዚህ የአምልኮ ቦታዎች በአሁኑ ሰዓት እየተፈጠረ ያለው የአውሮፓ የኢኮኖሚ ቀውስ ሁሉንም ዜጎች እየጎዳ ነው ያለው። በተለይ ደግሞ ታማኝ በእምነታቸው ጠንካራ የሆኑና አነስተኛ ተከታይ ያላቸው የእምነት ተከታዮች የሆኑት እነዚህ የመሰረታዊ መብቶች የሃይማኖት መብት፣ የማምለክ መብት የሚባሉት በስፔን የህግ አውጪው የመንግስት አካል ከሌሎቹ በተለየ መልኩ ስፔን ውስጥ እነዚህ ነገሮች ወደ ሌላ ቦታ እንዲጀመሩ እና እንዲስፋፉ የሚደረግባቸው ሁኔታዎች አሉ። የሃይማኖት እምነት ለማስፋፋት ተደርጓል። በዛ ጊዜ እንደ ህገ መንግስቱ የትኛውም ከክልሉ መንግስት ምንም አይነት ስልጣን እንዲሰጥ አልተፈለገም። ሶስት ሚሊዮን የሚጠጉ ሙስሊሞች በስፔን ይገኛሉ። እነዚህ አንዳንድ ግለሰቦች በአንዳንድ መስፈርቶች መሰረት የማምለኪያ ስፍራዎችን ለማስፋፋት እየሞከሩ ነው ያሉት። እነዚህ እምነቶች የሚከበሩ የተለያዩ የራሳቸው የሆነ አስተያየት የሚያቀርቡባቸው ሁኔታዎች አሉ። እነዚህ ህጋዊ በሆነ መልኩ መስጠት ያለባቸው ነጻነቶች ይኖራሉ። በስፔን ውስጥ እስላሞች እና ሌሎች ትናንሽ አነስተኛ አናሳዎች በየሃይማኖታዊ ነጻነት ብቻ ሳይሆን ይሄ እውነታ ነው፣ የሃይማኖት ቦታዎች ወንጀልን ሊቀንሱ ይችላሉ። በአሜሪካን ውስጥ በተደረጉት የተለያዩ ጥናቶች እነዛ የማምለኪያ ቦታዎች አነስተኛ ወንጀል እንደሚገኝባቸውም ታይቷል። አንድ የታየ ነገር ቢኖር በዚህ በአውሮፓ ውስጥ እንደ ስፔን ባሉ ሀገራት የተለያዩ ስደተኞች የሚታይባቸው የኢኮኖሚ ቀውስ ገንዘብ ብቻ ሳይሆን የሰብአዊ መብቶችንም እንደዚሁ እንቅፋት ሆነዋል። እነዚህ የሃይማኖታዊ ብልጫ ያላቸው ሰዎች ብዙ ጊዜ የሃይማኖታዊ ልዩነቶችን አስፈላጊነት ሳያውቁ የተለያዩ ውሳኔዎችን ይወስዳሉ። አንድ የሃይ ስኩል ተማሪዎች በስፔን ውስጥ 82 ያህሉ እርስ በርሳቸው እየተቻችሉ ይኖራሉ። እነዛ 62% የሚሆኑት ከአይሁዳዊ ቀጥሎ መቀመጥ ሊያስፈራቸው የሚችልበት ሁኔታ ነበረ። ከዚህ ቀደም አስሮቹ በሰዎች ላይ ጨቋኝነትን ያስከተሉባቸው ሁኔታዎች አለ። ይህም እንደዚሁ አካለ ስንኩልነት፣ የፖለቲካ አስተያየት፣ ስራ እና የሰውነት አቋም፣ የአእምሮ ችሎታ ልዩ ስለሆንን ብቻ መጥላት ተገቢ የሆነ ውሳኔ አይደለም። ያንን አነስተኛ ቁጥር ያላቸው ሰዎች የኋላቸውን ሳንመለከት እነዚህ ዝቅ አርግቶ ማየቱ ተገቢ የማይሆንበት ሁኔታ አለ። የኢኮኖሚው ቀውስ ብዙ ጊዜ ጥላቻን ሊፈጠር ይችላል። በዚህ አነስተኛ ቁጥር ባላቸው ሰዎች መካከል ያለው ሰው ልዩ በሚሆንበት ሰዓት እና በጣም የሚዘገነው ደግሞ መብታቸውና መብታቸውን በመጻፉ መካከል ያለው ልዩነት ነው። እነዚህ ሰዎች እና የውጭ ዜጎች እና በተለያዩ በቋንቋና በአገላለጾች የሚመጡ አለመቻቻልን የማያበረታቱ ሁኔታዎች የሚፈጠርባቸው ሁኔታዎች ይገኛሉ። አንድ በጣም የሚገርመው ምሳሌ በጣም አስቸጋሪ ሁኔታዎች እየተፈጠሩ ያሉበት ሁኔታ እነዚህ አገላለጾች ከነጻነት ከመናገር ነጻነት ጋር ሊያያዝ ይችላል። በሁለቱም መካከል ያለው መቀራረብ የመናገር መብት ግልጽ እንደሆነ ያስረዳናል። ከነዚህ መካከል ሰባት ሊገኝ ይችላል። አንደኛው ሃይማኖታዊ ፍላጎትን መለያየት፣ የማስተማር መብት፣ የመስበክ መብት፣ በሰዎች ባሉበት መካከል ነገሮችን የማድረግ መብት፣ ከመብቶች ከሃይማኖትና ከማምለክ መብት ጋር የተያዙና አብረው የሚመጡ መብቶች ናቸው። የራሳችሁ የግላዊ እምነት ምን እንደሆነ ማውቁ ሃይማኖታዊ ነጻነቶች በስፔን ውስጥ የሃይማኖታዊ አናሳ የሆኑ ሰዎች የዘረኝን የዘር አነስተኛ ሆነው ሊገኙበት ይችላሉ። ይሄ ባህላዊም አይደለም፣ የእኛ መንገድ ላይሆን ይችላል እና በኢኮኖሚያዊ ቀውስ ጊዜም የሚታየው ሊሆን ይችላሉ። እኔ አሁን እነግራችኋለሁ በአውሮፓ የሰብአዊ መብት ያለምንም ጥያቄ ሳይፈጠር የአውሮፓ ፍርድ ቤቶች በሁሉም ህጋዊ በሆነ መንገድ እነዚህ የአምልኮና የማምለክ ነጻነቶች እንዲሰጡን ያደርጋሉ። እንደው ምንም ሳይጠይቅ የአንድን ሰው ሀሳብ ለሚያዳምጡ ሰዎች ማካፈል አንዱ መብት ነው።
And which I feel cool about my privacy, and they says man attempt to compromise me, then their products are better than others. Or even the way to greet others and being
a Lelochin Salam Yamalatana Kan Sugara Banagari Masataf Mabt Tergo Liyazi Chilal Adagmalo Yamasaman Mabt Bazi Basawatch Gunat twist imitayano Masaman መከራከር ምን ማለት ወሬ ላይኖር ይችላል። ችግሩ ምንድነው? እሱ በዚህ በሃይማኖት ዘርፍ ዘንድ ድረሱ ይታያል። አንዱ ሌሎችን እንደዚሁ ጨቁኖ የሚይዝ በሚሆንበት ሰዓት የግላዊ ፍላጎትን ከማድረግ ወደኋላ ሊዘን የሚችልበት ሁኔታዎች ይኖራሉ። ግላዊ የሆኑ የአካባቢ መገላለጥ በዚህ በድንበር የሚደገፉ ሊሆኑ ይችላሉ። አንድ ማህበረሰብ ግልጽ በሚሆንበት ሰዓት እምነቶች ሊያድጉ ይችላሉ። አንድ ማህበረሰብ ራሱን በሚያሳምንበት ሰዓት ምንም ሊከፋፈል እና ሊወዳደር አይችልም እርስ በርሱ። የማሳመን መብት ብዙ ጊዜ በሰዎች ዘንድ ያለ እና የሚኖር ሀሳብ እና ባህሪ ነው።
Everything to do with the individual person and his social behavior, as well as with the autonomy of the individual within each or the multiple and increasingly grow group one belongs to in society. In free society,
and Gilzebode Maharashavust,
the law protects the freedom, but the local custom are actually I don't believe that proselytizing is more typical of the majorities as compared to minorities.
መስበክ በሰዎች ዘንድ ያን ያህል ጉዳት ያመጣል ተብሎ አይታሰብም።
impressed by the amount of active effort. The more active effort, the more revolutionary the idea. Within the minorities who have
አነስተኛ ቁጥር ያላቸው ሀሳብ በመካከላቸው ዘንድ እንዲሸረሸር የሚያደርጉበት ሁኔታ አለ። ምንድን ነው እሱ? ግልጽ የሆነው ስለ ሀሳባቸው አመሰግናለሁ። ትኩረት ስለሰጣችሁ አመሰግናለሁ።
Our final presenter is Professor Paola Carmona, professor of constitutional law at the UNAM in Mexico. She earned her JD summa cum laude at the UNAM. Her thesis won the 2011 Public Law Theme First Prize by the Secretaría de Gobernación. Currently, she is a parliamentary consultant for the National Action Party in Mexico's House of Representatives, specializing in human rights and religious issues. Professor Carmona.
Ahon Professor Carmona nigri adalgulnal be Mexico.
¿Qué tal? Buenos días. Es un honor para mí estar frente a este auditorio tan distinguido. En primer término, quiero agradecer a la BYU.
I would like to thank BYU and for the invitation that was given to me to participate in this event.
በዚ ኢቨንት ለዚ ሁኔታ BYU ይሄንን ዝግጅት ላደረጉት በጣም አመሰግናለሁኝ።
I would like to let you know about what it is the freedom of expression and the freedom of religion in Mexico.
ሐሳብን ያለ ምንም ተጽዕኖ የማውጣትና ስለዚህ ነጻነት ንግግር ይህም አምስት ነጥብን ያቀፈ ይሆናል። እና የማስታወቂያ የህግ ስለ ህገ መንግስት በሜክሲኮ ያለው ስለ ህገ መንግስትን ታወራለች።
Also a relevant case in which has been limited in the freedom of expression in as far as the topic of religion and also how that contrasts
ጋዜጠኛ ወይም ጋዜጠኞች ነጻ ፕሬስ ላይ ተጽዕኖ የተደረገውንም ያቀፈ ይሆናል።
First of all,
አንደኛ መጀመሪያ
what is the relation that we have between the freedom of religion and the freedom of expression which we know it has
በሃይማኖት በሃይማኖትና በፍሪ ፕሬስ መካከለ ያለውን ጉዳይ እንመለከታለን። ያለምንም ፍርሃት ሐሳብንና በመለዋወጥ በህዝብም ሆነ በግለኝነት የማስተዋል ሁኔታዎችን እናያለን። ሁላችንም እንደምናውቀው የጋራ የሆነ ፓራሜትር ይኖረናል። ይህም የጋራ የሆነ የሰዎች መብት ነጻነት ነው። በቨርጂኒያ ያለው የአሜሪካ ህገ መንግስት በዚህ ታላቅ ሀገር ያለው የአሜሪካ ህገ መንግስት ስለ ነሰዎች ነጻነትን ምሳሌ ሆኖ በ1979 የገለጸ ነው። የሃይማኖት ነጻነት ምንድን ነው? መሰረታዊ የሆነው በመለኮታዊ ማለትም ከእግዚአብሔር የመጣ ነው እና ይህም በሃይማኖት አማካኝነት እግዚአብሔር ለሰው ልጆች የሰጠው ነጻነት ነው። የዚህ ነጻነት እኛም ይህንንም መለማመድ እንዳለብን በሌላኛው በነጻ ሐሳብን የመግለጽ
human being to be able
የሰው ዘሮች ጥያቄ ያላቸውን ስለ ራሱ ባህሪ ወይም ስለ ሶሻል ህይወት ከሌሎች እውነተኛ ታማኝ ከሆኑት ወይም ከህዝቦች ጋር የሚገናኙበት የሚወያዩበት ሁኔታ ነው። ቴዎሎጂም የሃይማኖት ትምህርትም ይህ ነው የሰው ልጆች የሚያደርገን። በሜክሲኮ እኛ ከሕገ መንግሥት ንድፍ የመጀመሪያው ሕገ መንግሥት ከ1970 የሃይማኖት ነጻነት በጣም ጥብቅ ነበር። እስከ 1992 በጣም ጥብቅ ነበር። በ24 አንቀጽ ትድራ በሃይማኖት የማመን ነጻነት የፍሪደም ይህም መንግስትም ኢንቮልቭ ማድረግ አይችልም። መንግስትም ይህንን ትኩረት ሊያደርግ አይችልም። ወይም ሰዎች እንደፈለጉ የሃይማኖት ነጻነት እንድኖራቸው መንግስትም ይህን ጉዳይ ላይ ምንም ተጽዕኖ አልነበረውም። ስለ ህዝቦችም የመጀመሪያው ከመጀመሪያዎቹ ጋር፣ ሌሎቹ ደግሞ ከቤተ ክርስቲያን ጋር፣ ሌሎቹም በህግ የሚመሩትን ከበላይ ባለስልጣናት ፍቃድ ከተሰጠ በኋላ ነው። ይህም የሃይማኖት በ1917 ስለ ግላዊ የ17 የግል ሃይማኖታዊ ነጻነት ታግዶ ነበር። በመጀመሪያው ጊዜ የሃይማኖት መሪዎች ከፖለቲካ ጋር ምንም ግንኙነት እንዳይኖራቸው ወይም መቃወም እንደማይችሉ፣ ህግንን መቃወም እንደማይችሉ በዚህም ስብሰባ ከፖለቲካኖች ጋር በህዝብም ዘንድ ከህግ ጋር ምንም አይነት ተቃዋሚ እንዳይኖራቸው ብሎ ነው የፈጸሙት። በሌላኛው በኩል 27ኛው አንቀጽ የአስተዳደሮች ንድፍ ሆኖ ተመሰረተ። ስለ ሃይማኖት እንዲያወሩ የሚያደርጋቸውም ንድፍና ይህንን ሁሉ ያቀፈ ንድፍ በ1927 ማኒፌስቴሽን ወጣ። አሁን የተለያየ ፓራሜትሮች ይኖሩናል። በሰባተኛው የሃይማኖት ድርጅቶች በህዝብ ዘንድ ቀርቦ ነበር። ይህን ለመመዝገብ ጥያቄ ያላቸው
the preponderance of observing the practice and the observation of their beliefs.
Okay, ይህንንም እምነታቸውን የሚያስፋፋ ማስተማር እንዲችሉ እና ለዚሁም ተመዝግቦ በህግ ዘንድ ታውቆ ማስተማር እንደሚችሉ ተደርጎ ወጥቶ ነበር። የሃይማኖት እምነትን ማሳወቅ እንደሚችሉ። በሌላው በኩል 9ኛው አንቀጽ የክርስትና ሃይማኖት የጋራ የሆነ ንድፍ ሃይማኖታቸውን እንደፈለጉ በመዘዋወር ማስተማር እንደሚችሉ ነበር የወጣው።
That the religious organizations can have, administer, or acquire mass media.
በህዝብ ዘንድም በመሰብሰብ በህዝብ ዘንድ ወይም በማንኛውም መሰራጫ
mass media.
ሐሳባቸውን መግለጽ የሚችሉበት መንገድ ነበር.
In a way to be able to express freedom of expression for the religious organizations. And it goes against of what is established.
ይህም ቀደም ሲል በወጣው ህግ ጋር ተቃራኒ ሆኖ ተገኘ።
One of the rights that
አንደኛው የሃይማኖት ድርጅት መብታቸው እምነታቸውን ማስፋፋትና በማንኛውም የህዝብ ግንኙነት ማስፋፋት እንደሚችሉ
what the lay is saying and what the lay and what the legislation itself is establishing, so there is an incongruence in the 29th article. It is established
29th አንቀጽ
if the religious organizations
የሃይማኖት ድርጅቶች
have or administer mass media
በህዝብ ዘንድ ማስተማር ከፈለጉ
administrative section that the law will impose upon them.
ህግ በነሱ ላይ በሚያመጣ ውሳኔ ላይ ተሳታፊ እንዲሆኑ
ነው።
ይህንንም የተመለከተ
referring to this topic of limiting the acquiring or administering
ይህም የሃይማኖትን ነጻነት በተወሰነ ሁኔታ ላይ ብቻ እንዲሆን የሚያደርግ የሆነውን መግለጽ ፈልጋል። በሚኒሲፓል ኢታጎ በሜክሲካን ሪፐብሊክ ይህም እንደ ፈተና ወይም እንደ አስቸጋሪ ሆኖ ነው የወጣው። በ2008
different political parties
ከተለያዩ የፖለቲካ ድርጅቶች በኢታልጎ ስለ ምርጫ ስለ ነጻ ምርጫ
but it is said what is the first trial electoral of the federation
የመጀመሪያ የምርጫ መብት ነበር።
According to the authorities, the leaders of religious organizations they
የሃይማኖት መሪዎች የ130ኛውን አንቀጽ ታዛዥ አልሆኑም በማለት የትኛው እጩ ነው ስለ ህይወት መኖር አለበት የካቶሊክን ሃይማኖት ደግፎ ድጋፉን የሰጠው ቄስ የቄሱ ስብከት እንደ ቄሱ ስብከት ህዝቦቹን በመጋበዝ ለማን እንደምመርጡ አስተያየት አቀረበ።
vote for that candidate who respected the right of life.
ይህም ስለ ሰዎች ዘር ወይም ስለ ሃይማኖትን ለመደገፍ እጩ እንድመርጡ ሐሳቡን አቀረበ።
What happened is that he did not mention the political party.
እሱም የፖለቲካ ፓርቲውን አልጠቀሰም።
To mention what he wanted to mention. What happened?
ዋና ጉዳዩ ግን የነሱን ሃይማኖት የሚደግፍ እነሱ የሚያምኑትን የሚደግፍ ለሱ እንድመርጡ ነበር አስተያየት ያቀረበው።
election and this goes higher up in the higher court
ይህም ወደ ከፍተኛው ፍርድ ቤት ይቀርበ።
They nullified the election
ይህ ጉዳይ ካለን በኢንተርናሽናል ዶክመንት ምንድን ነው የሚሆነው? ይህ ነው በሜክሲኮ የተፈጠረው። በ2011 ዓመተ ምህረት የህገ መንግስቱ እንደገና ሪፎርም የሆነው በጥልቀት እንደገና እንድታይ ተደረገ። የመጀመሪያው አርቲክል ለዚህ ፕሬዘንቴሽን ነበር የቀረበው። ይህም በህገ መንግስቱ አማካኝነት
interpreted according to the constitution. In another way, the block of constitutionalities, the international treaties that have been ratified in Mexico will have
Mexico
at the time of to interpret
ይህን ለመተርጎም
interpretation for this and also it is given to the judicial power
judicial የበላይ ህግ ያለ ህግ ስልጣኑ እንድሰጥ ተደረገ። ይህንንም በተቃራኒነት እንመለከት የዓለም አቀፍ የሰው ህዝቦች ነጻነት ወይም መብት በሃይማኖት ደረጃ ምን ጉዳይ ላይ እንደምደርስ በኢንተርናሽናል በዓለም አቀፍ ባህሪ በአሜሪካን መዝገብ በአሜሪካን የሰዎች መብት ኮንቬንሽን የፍሪደም ኦፍ ሀሳብ ወይም አእምሮ ወይም የማንኛውም ነገር ፍሪደም ነው። በሁሉም ነገር ነጻነት እንዲኖራቸው ነበር። ህገ መንግስቱ እንደ ሌጅስሌቸሩ
constitutional framework
በዓለም አቀፍ ህግ ንድፍ መከተል እንዳለበት ነው።
Mexico is going to is staying on the side of allowing to give a total freedom
Mexico ሙሉ በሙሉ ነጻነት እንድሰጥ
total freedom of expression
የሐሳብን በነጻ የመግለጽ ላይ መብት እንደምሰጥ ነበር።
to be in conformance with their first constitutional article
ከመጀመሪያው አንቀጽ ጋር ተመሳሳይ እንደምሆን
is going to be able to be interpreted and who's going to have the responsibility
ማን ነው ለዚህ ሁሉ ይሄንን ሁሉ ለማስፋፋት ይሄን መብት የሚያስፋፋው መብት ያለው ማን ነው እና ይሄንን የሚያደርጉት ጠበቃዎች ናቸው።
The constitutional reform will not
ህገ መንግስት እንደገና
freedom of expression
የሐሳብ የመግለጽ መብት እናም ታቀደ ይህ መመሪያችን በሜክሲኮ ይህ መመሪያችን እንደሚሆን ነበር። ይህም በዓለም አቀፍ ባለው ንድፍና በሜክሲኮ መካከል ያለውን ፍሬምወርክ እንደሚሆንልን ነው። ትኩረት ስለሰጣችሁ አመሰግናለሁ።
They're very insightful comments as well as for staying religiously we might say within the 15 minute time limit. I know that we're supposed to be done 5 minutes ago but perhaps while respecting your desire to have a break we will nevertheless have a couple of questions. If you would please identify yourself as you ask the question and speak slowly so that the interpreters can keep up with you.
Erdoğan Arslan, Türkiye'den katılıyorum. Öncelikle Sayın Profesör Joseph Herman. Düşüncelerine sonuna kadar katılıyorum. Aynı fikirdeyim. Düşüncelerine sonuna kadar katılıyorum. Aynı fikirdeyim. Teşekkür ediyorum. Düşüncelerine sonuna kadar katılıyorum. Kendisine çok çok teşekkür ediyorum. Sizin gibi düşünen insanların tüm dünyada çoğalmasından yanayım. Çok teşekkür ederim konuşmanız için. Sayın Profesör Marco'ya bir soru yöneltmek istiyorum. Büyük dinler ve küçük dinler derken neyi kastediyorsunuz? %4 olan Almanya'da, Müslüman olan Almanya'da, hatta %99'u Müslümanların Türk olmasına, bunlar sizce hangi dinler kategorisine giriyor? Teşekkür ederim.
Well, speaking about the situation in Germany, of course, only. And when I spoke about minority religions, I was thinking of other groups, mainly, like Church of Jesus Christ of Latter-day Saints. Yeah, of course, Islam is not so much a minority religion anymore. Yeah, Islam is a part of German life, obviously. Mm-hmm.
Peki. %4'ü Müslüman olan, Türk olan Almanya'da kaç tane Türk okulu var biliyor musunuz? Ben size Türkiye'de sayısız sayabilirim Alman okulunu.
Germany'ye Türkiye tümörtü bir etuacı sentin açıyor.
Comment and part question.
I can't
dealing with proselytism. One of the things that we've developed in the UK in the Christian
is a by United Kingdom
signed off by leaders of different Muslim communities and different Christian communities.
But there are Jewish Haimanots, Marioch, Muslim, and now maybe Haimanotoch, the Kafalan.
Of evangelization or proselytism of power. I think when Professor Sanchez spoke of the right to persuade, Muslim would think much more of the right to invite.
Professor Amialo, ye Magabez Hassab, no, remember it all. ይህም መመሪያ በተለያዩ ሀገሮች እየተሰራጨ ነው። ጥሩ በሆነ ቦታ በህዝቦች ዘንድ ተቀባይነት አግኝተዋል። ወንጌላዊና ሃይማኖትን በነፃ እየተዘዋወሩ መስበክ በህዝብ ዘንድ ተቀባይነት አለው። በሜክሲኮ ወይም በስፔን የዚህ አይነት ተመሳሳይ እንዳላችሁ ማቆልከ ነበር።
I will speak Spanish if it's possible. Okay.
በስፓኞል መናገር ፈልጋለሁ ከተቻለ።
I do not understand the prejudices that exist with the freedom of religion because there is another prejudice. It's a scientific...
በነፃነት መብት ጥላቻ የሚባለውን አላውቅም።
All the lights go on and something happens. I don't believe that there has to be a limit of freedom of expression.
I think በነጻ ራስን የመግለጽ ወሰን እንደሌለው አምናለሁኝ.
With eternal equilibrium in the respect of
የጋራ ኢኩሊብሪየም እንዳለው ነው.
ጀነራል
ኮንፈረንስ ሶል ሌክ በሄን ጊዜ በበር ላይ የቤተ ክርስቲያኑ አባል ያልሆኑት ነበሩ እና ነፃነታቸውን ተጠቅሞ ስለ ቤተ ክርስቲያኑ መጥፎ ነገር የሚናገሩ አይተን ነበር በጣም አስቀያሚ የሆነ መናገራቸውን አይተናል እነሱ ግን የቤተ ክርስቲያን አባል አልነበሩ ይህም የመናገር የፈለከውን የማለት መብትን ይገልጻል
temptation to regulate the right to our freedom of expression which in
በስፔንም ሆነ ሐሳብን በነጻ የመግለጽ የመቆጠብ ወይም ወሰን የምሰጥበት እንዳልሆነ እገምታለሁ
there are other questions but I am told that the meal is waiting for you and if it's a hot meal it's getting cold if it's a cold meal it's getting hot either way I think we need to thank our panelists and draw this session to a conclusion thank you very much
can get out